በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በማያልቀው ምሕረቱ በቸርነቱና በበጎነቱ እየመራን እግዚአብሔር አምላካችን ነውስ ከዚህ ሰዓት ድረስ ደርሰናል። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። እናንተንም ባላችሁበት እኛንም በዚህ ስፍራ ተጠብቆን እግዚአብሔር አምላካችን እያንዳንዱን ቀን እየመራን ነው በፊቱ በቃሉ ማድፊት እንድንቀርብ አግዞናል። ዛሬ ተከታታዩን የመጽሐፈ ምሳሌን ጥናታችንን እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ ሁሉ እንግዲህ እስከመጨረሻው ድረስ ከኛ ጋር እንድትቆዩ ተስፋ ያደረግን እስቲ የለቱን ዝግጅታችንን በዚህ የምስጋና ዝማሬ እንጀምር።
ክብሪ ተገባ ክብሪ ተገባ አንተ ነህ ጌታ አመሰግንሃለሁ 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 እንዴት ብዬ ዝምላለሁ ምሕረትን ያየው እንዴት ብዬ ዝምላለሁ ቸርነትን እንዴት ብዬ ዝምላለሁ ውለታህን ያየው እንዴት ብዬ ዝምላለሁ ፍቅርህን ያየው አመሰግንሃለሁ 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 እንዴት ብዬ ዝምላለሁ ምሕረትን ያየው እንዴት ብዬ ዝምላለሁ ቸርነትን እንዴት ብዬ ዝምላለሁ ውለታህን ያየው እንዴት ብዬ ዝምላለሁ ፍቅርህን ያየው
ዝማሪው ወንድማችንን አሽናፊን እጅግ አድርገን እናመሰግናለን። እግዚአብሔር በኑሮውና በአገልግሎቱ ይባርከው። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በእውነት ምሕረትህ ታላቅ ነው፣ ቸርነትህም እንዲሁ። ቀበቶ በሰው ወገብ እንደሚጣበቅ ሕዝብህን ከዘመናት ጀምሮ እንደዚሁ እግዚአብሔር አምላኬ ሆይ ተጣብቀ እየመራ ኖ እግዚአብሔር ወይስ ከዚህ ሳድረስ አድርሳል። ጌታ ሆይ ደከመኝ አትልም፣ አስቸግራችሁኛል ብለህ ጌታ እግዚአብሔር አምላካችን ሆይ በሕይወት ጉዞ እርምጃ ውስጥ እያንዳንዳችንን በየቦታው በየስፍራው አትጥልም። ጌታ ሆይ በድካማችን ያልተውከን በዝለታችንም ደግሞ የደገፍከን ፊት ያልተቀየረብን የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ተመስገን። በዚህ ሰዓት ደግሞ እግዚአብሔር አምላካችን ሆይ ባሪያዎች ወንዶችና ሴቶች ልጆች ደግሞ ከቃል ማድ ሊካፈሉ በራዲዮናቸው ዙሪያ ተሰብስቦ ይገኛሉ። እኔም እንዲሁ ወንድሜም አለማየው እንዲሁ። ጌታ ሆይ እባክህ በዚህ ጊዜ ደግሞ ተናገረን። የሚሰማንም ልቡናን በውስጣችን ፍጠርልን። ከቃልህ ደግሞ ታምራትን ማየት እንድንችል እግዚአብሔር አምላካችን ሆይ የልቦናችንን አይኖች ሁሉ አብራ። በሚኖረን ክፍለ ጊዜ ሁሉ አንተ በባርኮት ከኛ ጋር እንድትሆን እንለምናሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ባከበርከው ባንድ ልጅ ስም አሜን። የተወደዳችሁ አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከመጽሐፈ ምሳሌ ምዕራፍ 3 ወጣቱ በድሜ መጎልመሱን የራሱን ህይወት መምራትና ኃላፊነትን ለመሸከም መብቃቱን ከንግዲህ ወዲህ ከእውነታ ጋር ፊት ለፊት የሚጋፈጥ ጥበብና ከዚህ በፊት ከነበረው በተለየ መልኩ ነገሮችን የሚያይበት የድሜ ክልል ላይ ደርሷል ከማለታችንም ባሻገር አከላደረግንና ስለዚህም እያንዳንዱ የሚወስደው እርምጃ ከእግዚአብሔር ቃል አንጻር ሊሆን እንደሚገባ ምክርም እንደተሰጠው ተመለከተንና ወደ መጨረሻ ላይ መንፈስ ቅዱስ የእግዚአብሔርን ቃል የሚገልጥላቸው የርሱን ፈቃድ ለማወቅ ተክቶ ለሚያጠኑትና ቃሉን ለሚመረምሩት እንጂ ለሰነፎችና ዳተኞች አይደለም። በአሁኑ ዘመን ትልቁ ችግር ሰዎች የእግዚአብሔርን ቃል ለማጥናት መስዋዕትን መክፈል አለመፈለጋቸው ነው። በተቻለ መጠን ስንፍናቸውን መንፈሳዊ በሚመስሉ ባዶ ቃላትና ፍሬቢስ እንቅስቃሴ መተካት ይፈልጋሉ። ጨዋነታቸውና በጎ ቃላቶቻቸውን አላዋቂነታቸውን ለመሸፈኛ ይጠቀሙበታል ማለታችን የሚታወስ ነው። አዎ እግዚአብሔር እንግዲህ በሚቀጥለው በዚህ ጥናታችን ውስጥ ደግሞ ድንቅ ነገርን ያሳየናልና እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 እና 20 አውጡ። ምሳሌ 3 ቁጥር 19 እና 20 ተመልከቱ። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያት ተቀደዱ፣ ደመናትም ጠልን ያንጠባጥባሉ ይላል። ይህንን በትላንትናው ምሽት ክፍለ ጊዜ ጥናታችን ጨረፍ ማድረጋችን የሚታወስ ነው። ወዳጆቼ እኔና እናንተ የምንኖረው በስርዓትና በሕግ በሚተዳደር ፍጥረት ዓለም ውስጥ ነው። አንድ ጊዜ ይህን አስመልክቶ እውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሲናገሩ ህዋን ለማጥናት በሚደረግ ምርምር ተሳትፎ ያላቸው ብዙ ክርስቲያን ሳይንቲስቶችን አውቃለሁ። አንዳንዶቹም የዚህ ሬዲዮ ፕሮግራም የተሳታፊዎች ናቸውና ስለ እነርሱ እግዚአብሔርን አመሰግናለሁ ብለው ቀጥል አደረጉና አንዳንድ ሰዎች ግን ባደረጉት ምርምር በጣም ከመኩራራታቸው የተነሳ ከእግዚአብሔር ይልቅ ያወቁ ይመስላቸዋል። እንደ እውነቱ ከሆነ እነዚህ ሰዎች የራሱን የእግዚአብሔርን ፍጥረት ከመመርመር ውጪ ምንም ከራሳቸው ያደረጉት ወይም የጨመሩት ነገር የለም አሉና ወደ መጨረሻ ላይ ደግሞ ፍጥረት ዓለም አሉ። ፍጥረት ዓለም መመሪያና ህግ እንዲሁም ደንብ አለው። እንዲሁ በድንገት የተገኘ ቢሆን ኖሮ ግን ምንም ህግ ወይም ስርዓት አይኖረውም ነበር። እግዚአብሔር በጥበቡ ዓለማትን ፈጠረ፣ መመሪያና መተዳደሪያ ስርዓትም አበጀላቸው። ይበልጥ ብናውቀው፣ ይበልጥ ስለ መንገዶቹና ስለ ጥበቡ ብንረዳ ከምን ጊዜውም በበለጠ ሁኔታ እግዚአብሔርን እንደምናደንቀው እርግጠኛ ነኝ አሉ። እውነታቸውን ነው። እግዚአብሔርን ወገኖቼ መንገዱንና ጥበቡን የምናውቀው ደግሞ በቃሉ አማካይነት ነው አይደለም እንዴ? እስቲ ያለፍ ብለን ቁጥር 21ን እንመልከት። ልጄ ሆይ እነዚህ ከዓይኖች አይራቁ፣ መልካም ጥበብንና ጥንቃቄን ጠብቅ ይላል። ከዓይኖች አይራቁ የሚለው ቃል የእግዚአብሔርን እውቀት ነው። ለነፍስህ ሕይወት ይሆናሉ፣ ላንገትህም ሞገስ ይላል ቁጥር 22 ላይ። ወዳጆቼ ሕይወትና ጸጋ የሚገኘው የእግዚአብሔርን ቃል በማጥናት እንደሆነ ነው ጠቢቡ የሚናገረው። ቁጥር 23 እና 4ን ተመልከቱ። የዚያን ጊዜ መንገድህን ተማምነህ ትሄዳለህ፣ እግርህም አይሰነካከልም፣ በተኛህ ጊዜ አትፈራም፣ ትተኛለህ እንቅልፍም የጣፈጠ ይሆንልሃል ይላል። ማንኛችንም ብንሆን ስለተለያዩ ነገሮች ፍራትና ስጋት ይስማናል። ታዲያ መፍትሄው ምን እንደሆነ ታስባላችሁን? መፍትሄው የእግዚአብሔር ቃል ነው ወገኖቼ። እንቅስቃሴ ላይ ብንሆን ወይም እንቅልፍ ቢወስደን ዋስትና ስላለን እኛ ክርስቲያኖች አንፈራም። የእግዚአብሔር እውነት ደግፎ እንደሚይዘን መረዳት ምንኛ አስደሳች ነው። እዚህ ላይ ዋናው ነገር የእግዚአብሔር እውነት እኛን መያዙ እንጂ እኛ እውነትን መያዛችን እንዳልሆነ ግልጽ እንዲሆንልን እፈልጋለሁ። ልብ በሉልኝ። እዚህ ላይ ዋናው ነገር የእግዚአብሔር እውነት እኛን መያዙ እንጂ አስተዋላችሁ? የእግዚአብሔር እውነት እኛን መያዙ እንጂ እኛ እውነትን መያዛችን እንዳልሆነ ግልጽ እንዲሆንልን እፈልጋለሁ። ድንገት ከሚያስፈራ ነገር ይላል ቁጥር 5 ደግሞ፣ ድንገት ከሚያስፈራ ነገር ከሚመጣውም ከኃጢያን ጥፋት አትፈራ፣ እግዚአብሔር መታመኛ ይሆናልና እግርህም እንዳይጠመድ ይጠብቃልና ይላል። አሁንም ሆነ ወደፊት በእግዚአብሔር ጥበቃ ውስጥ ነኝ፣ ስለዚህም ምንም አልፈራም። እኔ ወዳጆቼ ድንገት ከሚያስፈራ ነገር አትፈራ አሚላል ቃሉ፣ ምክንያቱም እግዚአብሔር መታመኛ ይሆናልና እግርም እንዳይጠመድ ይጠብቃልና ይለኛል ቃሉ። ቁጥር 27 ለተቸገረ ሰው በጎ ነገርን ማድረግ አትከልክል፣ ልታደርግለት የሚቻልህን ሲሆን ይላል። አስተዋላችሁ? ቃሉን ልድገመው። ለተቸገረ ሰው በጎ ነገርን ማድረግ አትከልክል፣ ልታደርግለት የሚቻልህ ሲሆን ይላል። ቀጠል ያደርግና ቁጥር 8 ላይ ደግሞ ወዳጅን ሂድና ተመለስ ነገ ሰጣለው አትበለው፣ በጎ ነገርን ማድረግ ሲቻል ይላል። መልካም ነገርን አሁን ማድረግ ሲቻለን ለነገና ለተነጎዲያ የማዘግየት ልማድ አለን። አንዳንድ ሰዎች እርዳታቸው የሚያስፈልገው ሰው ሲገጥማቸው በጣም አዝናለው፣ አሁን ምንም ላደርግልህ አልችልም፣ ነገ ተመለስ ይሉታል። እንዲህ የሚሉት ግን እውነት አተው ሳይሆን ብዙ ብር በኪሳቸው ይዘው ነው። ሮሜ ምዕራፍ 13 ቁጥር 8 እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ ይላል። እንዲህ አይነቱ ፍቅር አንድ ሰው የእግዚአብሔር ልጅ መሆኑ ወይም አለመሆኑ ከሚለይባቸው ነገሮች አንዱ ነው። ለሌሎች ማካፈል ሲገባን የምናካብተው ገንዘብ የኛ ለመሆኑን ታውቃላችሁን? የኛ ካልሆነ ደግሞ ባለዳዎች ነን ማለት ነው። ቁጥር 29 በወዳጅ ላይ ክፉ አትስራ እርሱ ተማምኖ ካንተ ጋር ተቀምጦ ሳለ ይላል። ከሰዎች ጋር በሚኖረን ግንኙነት ሁሉ እኛን በሚጠቅም ሌሎችን ግን በሚጎዳ ማንኛውም አይነት ተግባር መሰማራት የለብንም። ከሰው ጋር በከንቱ አትጣላ እርሱ ክፉ ካልሰራብህ ይላል። ቁጥር 30 በብሉይ ኪዳን ዘመን ያለ በቂ ምክንያት ከሰዎች ጋር መጣላት ክልክል ነበር። በጸጋ ዘመን ውስጥ ላለነው ግን ተወዳጆች ሆይ ለራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው እኔ ብድራቱን መልሳለሁ ይላል ጌታ የሚል ትእዛዝ ነው የተሰጠን። ሮሜ ምዕራፍ 12 ቁጥር 19ን ተመልከቱ። ሮሜ ምዕራፍ 12 ቁጥር 19 ለነገሮች ሁሉ በራሳችን መንገድ መፍትሄ ለመስጠት በሚናደርገው ጥረት ከእግዚአብሔር ይልቅ በራሳችን ጥበብ እንደምንደገፍና ሳይያለን ያላግባብ ተበደልን ወይም ፍትህ ተጣመመብን የምንል ከሆነ ሁኔታዎችን እግዚአብሔር እንዲቆጣጠር እንተውለት። ወዳጆቼ ከረጅም ዘመናት ያገልግሎት ልምዴ የተረዳሁት ነገር ቢኖር ምንም አይነት ጉዳት ሲደርስብኝ ጉዳቴን ሁሉ ወገኖቼ ወደ እግዚአብሔር ማቅረብና ለርሱ ማስታወቅ የሚያዋጣ መሆኑን ነው። እግዚአብሔር ሆይ እኔ ብድራቱን መልሳለሁ ብለሃልና ሁኔታዎችን ላንተ አስረክባለሁ በማለት ያስቸገራችሁን ሰው ያስቸገራችሁን ሁኔታና ነገሮችን በሙሉ ለእግዚአብሔር አሳልፋችሁ ስጡ። ያኔ እግዚአብሔር በእውነት ነው መሰክርላችሁ ሁኔታውን ሲቆጣጠርና ለእያንዳንዱ እንደ ሥራው ሲሰጠው ትመለከታላችሁ። ይህ እውነት መሆኑን እኔ ራሴ ደግሜ ደጋግሜ ያረጋግጫለሁ። እግዚአብሔር የተመሰገነ ይሁን። እስቲ አሁን ደግሞ አለፍ ብለን ቁጥር 31 እና 32ን እንመልከት። በግፈኛ ሰው አትቅና መንገዱንም ሁሉ አትምረጥ፣ ጠማማ ሁሉ በእግዚአብሔር ፊት ርኩስ ነውና፣ ወዳጅነቱ ግን ከቅኖች ጋር ነው ይላል። አንዳንድ ሰዎች በእግዚአብሔር ፊት ጸያፍ ነገርን በማድረግ ይታወቃሉ። ይህን መጽሐፍ ማጥናታችንን ስንቀጥል እግዚአብሔር ስለሚጠላቸው አንዳንድ ነገሮች እንመለከታለን።
ጥቂቶቹም በዚህ ክፍል ውስጥ ተጠቅሰዋል። ቁጥር 33 የእግዚአብሔር መርገም በኃጢ ቤት ነው፣ የጻድቃንን ቤት ግን ይባርካል ይላል። ኃጢ ሲል በእግዚአብሔር ላይ የሚያምጽ የእግዚአብሔርን ሕግና ሥርዓት የሚጻረር ማንኛውንም ሰው ይመለከታል። ስለዚህ ጥቅስ ሳስብ ንጉሥ አክዓብ ትዝ ይለኛል። ወዳጆቼ እንደምታስታውሱት እግዚአብሔር በአክዓብ ቤት ፈርዷል። አስተዋላችሁ? እግዚአብሔር በአክዓብ ቤት ላይ ፈርዷል። አለፍ ብሎ ደግሞ ቁጥር 34 ላይ በፌዘኞች እርሱ ያፌዛል፣ ለትሑታን ግን ሞገስን ይሰጣል ይላል። እግዚአብሔር ፌዘኛን ቧልተኛንና አታላይን ሁሉ ይጠላል። ጠቢባን ክብርን ይወርሳሉ፣ የሰነፎች መዋረድ ግን ከፊታቸው ነው ይላል። ቁጥር 35 ይህ ቃል በልክ የተሰፋ ልብስን ያክል ለአንዳንድ ሰዎች ይስማማል። ምናልባትም እናንተም አንዳንድ እንዲህ ያሉ ሰዎችን ታውቁ ይሆናል። ሰዎች በሀብታሞችና በባለጸጎች ይቀናሉ። እግዚአብሔር ግን በድሆች እንደሚፈርደው ሁሉ በሀብታሞችም ላይ ይፈርዳል። ወዳጆቼ ስለዚህ ባለን ነገር ባንኩራራ መልካም ነው። ያለንን ነገር ለሌሎች ማካፈልን እንልመድ። ሰው ወዳጆቼ እግዚአብሔር ልቡን ካልነካው፣ በኢየሱስ ክርስቶስ ደምም ደግሞ ታጥቦ ካልተለወጠ በስተቀር ንፉግ ይሆናል። ለዚህ ዓለም ነገር ሁሉ ጨካኝ ይሆናል። አዎ በዚህ ዓለም ውስጥ ወዳጆቼ ስንት ውጣ ውረድ አለ። እግዚአብሔር አምላካችን ደግሞ ለርሱ የምንኖር ሰዎች ያድርገን። አዎ ዛሬ ያለፍነው ነገር ደግሞ ነገ ተመልሶ ሊመጣ ይችላልና እግዚአብሔርን መደገፊያ እናድርግ። የሰው ልብ የሚያሳርፍ ኢየሱስ ክርስቶስ ብቻ ነው። ታምራት
በመሸማቀቅ በሰጠን በሃሮር ተሃይቁልከ ወሃ በለጋ ካልካል ወዲያ የተጓዘች ተማሪያ አመሶም ባሎቿ ያልሰጧት እንደሳ ኢየሱስን ሰጣገኝ ቋጠሯ
የተመሰገነ ይሁን። በዝማሬ ያገለገለን ወንድማችን ታምራት ኃይሌን ደሞ እግዚአብሔር ይባርከው። አዎ አሁን እንግዲህ አለፍ ብለን ደግሞ ከመጽሐፈ ምሳሌ የምዕራፍ 4 ትምህርት በጥቂቱ አብረን እንመለከታለን ማለት ነው። ምንም እንኳን በአንድ ወቅት ሕፃን የነበረው በአሁኑ ጊዜ ጎልማሳ ቢሆንም አሁንም ቢሆን ያባቱን ምክር ይፈልጋል። እስቲ ምሳሌ 4 ቁጥር 1 እንመልከት። እናንተ ልጆች ያባቱን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ ይላል። እናንተ ልጆች የሚለው ሕፃናትን፣ ጎልማሶችን፣ ወንዶችና ሴቶችን ሁሉ ጨምሮ ነው። ቁጥር 2 እና 3 መልካም ትምህርትን ሰጣችኋለሁና ሕጌን አትተው። እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ ወደደ ነበር ይላል። ሰለሞን ይህን የሚለው አባቱ ትዝ ያለው ነው። እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ ወደደ ነበር የሚለው ይህን አስመልክቶ ነው። ያስተምረኝም ነበር፣ እንዲህም ይለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ ይላል። ቁጥር 4 ዳዊት ልጁ ሰለሞንን ብዙ ሳይመክረው አልቀረም። ሰለሞን በነገሰ ጊዜ ሰው ሁን በማለት መክሮት እንደነበረም ይታወቃል። ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ ይላል። ለእግዚአብሔር መታዘዝ ምንም አማራጭ የሌለው ጉዳይ እንደሆነ ዳዊት በሚገባ ተምሯል። ስለዚህም ለልጁ የሚሰጠው ምክርም በዚሁ በረጅም ዘመን ሕይወት ልምምዱ ላይ የተመሰረተ ነበር ማለት ነው። ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳም፣ ካፌም ቃል ፈቀቅ አትበል፣ አትተዋት፣ ትደግፍህም አለች፣ ውደዳት፣ ትጠብቅህም አለች ይላል። ቁጥር 5 እና 6 ደግሞ ወገኖቼ በአሁኑ ዘመን ያሉ ምሁራንን አንድ መጠየቅ የምፈልገው ጥያቄ አለ። ይኸውም በርግጥ ጥበብን ወይም ደግሞ በሌላ አነጋገር የእግዚአብሔርን ቃል ይወዳሉን የሚል ነው። ፓስካል የተባለ ምሁር ዕውቀትን እንድንወድ ከተፈለገ በመጀመሪያ ልናውቃት ይገባል ብሎ ነበር። መለኮታዊ ዕውቀትን በተመለከተ ግን እንዲህ አይደለም። ከመረዳታችን በፊት ዕውቀትን መውደድ ይገባናል። በመጀመሪያ ደረጃ የእግዚአብሔርን ቃል መውደድ አለብን። ከዚያ በኋላ ደግሞ የእግዚአብሔር መንፈስ እውነቱን ይገልጽልናል ወይም ደግሞ ይገልጥልናል። ይህን ማወቅና መረዳት እጅግ አስፈላጊ ነው። ውደዳት ትጠብቅህም አለች ይላል። እስቲ አለፍ ብለን ቁጥር 7ን ደግሞ እንይ። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትህም ሁሉ ማስተዋልን አትርፍ ይላል። ከምንምና ከማንም በላይ ጥበብን ማግኘት እንዳለብን ነው ይህ ጥቅስ የሚናገረው። የሰው ነፍስ የምትረካው በእንዲህ አይነት ጥበብ ነው። እስቲ ዛሬ ደግሞ የመጨረሻውን ክፍላችን የሆነውን ቁጥር 8 እና 9ን አብረን ተመልክተን ትምህርታችንን እንደመድማለን ማለት ነው። ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርጋለች፣ ብታቅፋትም ታከብራለች፣ ለራስህ የሞገስ አክሊልን ትሰጣለች፣ የተዋበ ዘውድንም ታበረክትልሃለች ይላል። ልክ አንዲት የኛ የሆነች ቆንጆ ሴትን በምንወድበት ሁኔታ እኛም ጥበብን መውደድ ይኖርብናል። ወደ አዲስ ኪዳን ስንመጣ ደግሞ ክርስቶስ ጥበብ እንደሆነልን ይናገራል። አስተዋላችሁ አይደል? ወደ አዲስ ኪዳን ስንመጣ ደግሞ ክርስቶስ ጥበባችን እንደሆነ ይናገራል። ስለዚህ እንወደዋለን። በጣም የሚያሳዝነው ግን የጊዜያችን ትልቁ ችግር ሰዎች የሚገባቸውን ያክል እግዚአብሔርንና የእግዚአብሔርን ነገር አለመውደዳቸው ነው። ቃሉን ስንወድ መንፈስ ቅዱስ ዐይኖቻችንን ያበራል፣ አስተማሪያችንም ይሆናል። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን።
ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።